ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር በሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ ክብራን አድማጮቻችን፣ እንደምን አመሻችሁ። እግዚአብሔር የተመሰገነ ይሁን። ጌታ ረድቶን ደግሞ እንደገናም አንድን የምህረት ቀን ሰጥቶን እናንተንም ባላችሁበት እኛንም በዚህ ጠብቆን እዚች ያየር ሞገደማ ካኝነት እንድንገናኝ ፈቃድ ሆኗል። እግዚአብሔር ይክበር ይመስገን። ዛሬው ምሽት ክፍለ ጊዜ እንግዲህ የምንመለከተው የአንደኛ ዜና መዋዕል መጽሐፍ ጥናታችን ይሆናል። ትላንትና የሮሜ መጽሐፍ ጥናታችንን ማጠናቀቃችን ይታወሳል። በእውነት እግዚአብሔር በሮሜ መጽሐፍ ጥናታችን ውስጥ ብዙ ቁም ነገሮችን ለኔና ለእናንተም እንዳተረፈ እምነታችን ነው። በዚህ እንድንኖር ደግሞ እግዚአብሔር ይርዳን። እስቲ እንደተለመደው ዝማሬን ጋብዛችሁ መስገድ። እግዚአብሔር የሚያስፈልገው ከእውነት ከልብ የመነጨ አምልኮና ምስጋና ነው። እግዚአብሔር ወንድማችን እንድርያስ አዋዝን በዚህ ዝማሬ ስላገለገለን አብዝቶ ይባርከው። እንጸልይ። ጌታ ሆይ፣ ነው ባለፉት ጊዜያት ደግሞ በሮሜ መጽሐፍት ውስጥ ስትናገረን ስትመክረን ነበረ። ጌታችን ሆይ፣ በዚህች ቀን ደግሞ ልንጀምር ያልነው ሌላው ደግሞ መጽሐፍ አለ፣ ያንተ እውነት አለ። እግዚአብሔር አምላኬ ሆይ፣ በዚህ በቃል አማካኝነት ደግሞ እንድትገለጥ፣ አንተነትህን እንድትገልጥልን፣ አንተነትህንም ደግሞ እንድታስተምረን፣ ማወቅ ወደሚገባንና ማደግ ወደሚገባን ደረጃ እንድታደርሰን እንለምንሃለን። በዚህ የአንደኛ ዜና መጽሐፍ ጥናታችን ውስጥ እግዚአብሔር አባታችንና አምላካችን ሆይ፣ ታላቅ በረከትን ማግኘት እንድንችል ልባችንን ለቃል እውነት አዘጋጅ። ጌታ ሆይ፣ የሚኖረንን ጊዜ ሁሉ ባርክልን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን። አድማጮች፣ እንግዲህ ቀደም ብዬ እንደተናገርኩት ዛሬ አብረን የምንመለከተው የአንደኛ ዜና መዋዕል መጽሐፍን ይሆናል። ወደ ምዕራፍ 1 ከመግባታችን በፊት ስለዚህ መጽሐፍ መግቢያ አንዳንድ ሐሳቦችን ልጠቃቅስላችሁ ፈልጋለሁ። ሁለቱ የዜና መዋዕል መጽሐፍት ማለትም አንደኛና ሁለተኛ ዜና በብዙ መልኩ ተመሳሳይ ናቸው። ይህንን ልብ በሉ። ሁለቱ የዜና መዋዕል መጻሕፍት ማለትም አንደኛና ሁለተኛ ዜና መዋዕል በብዙ መልኩ ይመሳሰላሉ። ከሳኦል አንስቶ እስከ ንጉሥ ሰዴቅያስ ዘመን ድረስ የሚሸፍኗቸው ታሪኮችም ባያሌው ይመሳሰላሉ። እንዲህ ስለተባለ የዜና መዋዕል መጻሕፍት የመጽሐፈ ነገሥት ቀዳማዊና ካልዕ ግልባጭ ነው ማለት ይቻል ይሆንን? በፍጹም እንደዚያ ማለት አይቻልም። ይህን መጽሐፍ ወደ ግሪክኛው የተረጎሙት ማለትም ወደ ግሪክ ቋንቋ የተረጎሙት ተርጓሚዎች የተተው ወይም የተዘነጉ ነገሮች የሚል ርዕስ ሰጥተውታል። ርዕሱ ተስማሚ ቢሆንም እንኳ በቂና የተሟላ ነው ማለት ግን ይከብዳል። ይህንን መጽሐፍ ወደ ግሪክ ቋንቋ የተረጎሙ ሰዎች ምን ብለውታል ማለት ነው? የተተው ወይም የተዘነጉ ነገሮች የሚልን ርዕስ ሰጥተውታል። የዜና መዋዕል መጽሐፍ ሌሎች መጽሐፍት የገደፉትን ወይም የዘነጉትን ታሪክ ያካተተ ብቻ አይደለም። መጽሐፉ ታሪኮችን እንደገና የማንሳት እንደገና የመዳሰስ ባህሪም አለው። ታሪኮችን እንዲሁ ለታሪክነታቸው ብቻ ከማንሳቱም በላይ ከታሪኩ ውስጥ ትምህርት የሚሆኑ ነገሮችን በትዝታ መልክ ነው የሚያነሳቸው። ታሪኮችን ዘርዝሮና አስፋፍቶ ይመለከታቸዋል። ነገሮች በእግዚአብሔር መነጽር ሲታዩ ወገኖቼ በሚኖራቸው መልክና ገጽታ አንጻር ያቀርብልናል። አንደኛና ሁለተኛ ዜና መዋዕል መጽሐፍት ባህሪም ይህንን ማድረግ ነው። ምናልባት ትዝ ይላችሁ ከሆነ ትምህርት በሚሰጥ ወይም ትዝታን በሚያጭር መልኩ ታሪኮችን እንደገና የመዳሰሱን ጉዳይ ከዚህ ቀደም ተመልክተን ነበር። ለምሳሌ ያህል ዘፍጥረት ምዕራፍ 2 7ቱን የፍጥረት ቀናት ይዳስስና ልብ በሉ ዘፍጥረት ምዕራፍ 2 7ቱን የፍጥረት ቀናት ይዳስስና ከዚያውስ አንዱን ርዕሰ ጉዳይ ማለትም የሰውን መፈጠር ያነሳል ወይም ነክሶ ያወጣል። ሁላችንም የሰው ዘር እንደመሆናችን መጠን ይሄ ለማንኛችንም የጎላ ጠቀሜታ አለው። በተመሳሳይ መንገድም የዘዳግም መጽሐፍ ያለፉ ታሪኮችን በማንሳት የእግዚአብሔርን ሕግ በአርባ ዓመቱ የምድረ በዳ ተሞክሮ እይታ አንጻር ያቀርብልናል። አሁን የምንመለከተው የዜና መዋዕል መጽሐፍም በአንደኛና ሁለተኛ ሳሙኤል እንዲሁም በአንደኛና ሁለተኛ ነገሥት የቀረቡ ታሪኮችን እንደገና በማንሳት በአንዳንዶቹ ላይ በጎደለ ይሞላባቸዋል። በጣም አስፈላጊ የሚላቸውን አንዳንዶቹን ደግሞ አጉልቶና ጠንክሮ ያቀርባቸዋል። እስቲ ለዚህ አንድ ምሳሌ ልስጣችሁ። አንደኛ ዜና መዋዕል ሰፊ ሽፋን የሚሰጠው ለዳዊት ነው። ሁለተኛ ዜና ደግሞ ሰፊ ሽፋን የሚሰጠው ከእርሱ በኋላ ስለተነሱ ዝርያዎቹ ነው። ልድገምላችሁ። አንደኛ ዜና መዋዕል አሁን የምንመለከተው ማለት ነው ሰፊ ሽፋን የሚሰጠው ለዳዊት ነው። ሁለተኛ ዜና መዋዕል ደግሞ ሰፊ ሽፋን የሚሰጠው ከእርሱ በኋላ ስለተነሱ ዝርያዎቹ ነው። ሰሜናዊና ደቡባዊ መንግስት በመባል እስራኤል ከተከፋፈለች በኋላም ሆን ተብሎ የሰሜናዊውን መንግስት ታሪክ ላይ ላዩን ያልፈዋል። ዜና መዋዕል የዳዊትን ኃጢአት አያነሳም። ለምን ትሉኝ ይሆናል? ምክንያቱም እግዚአብሔር ይቅር ብሎታል። ይቅር ካለው ደግሞ እረስቶታል። ታዲያ ይቅር የተባለን ነገር ለምን ብሎ ያነሳል እግዚአብሔር? የነገሥት መጽሐፍ ታሪኩን የሚያቀርበው ከቤተ መንግሥት አኳያ ነው። መጽሐፈ ዜና መዋዕል ግን ታሪኩን የሚያቀርበው ከቤተ ክህነት ወይም ከክህነት አኳያ ነው። ይህን ልድገምላችሁ። የነገሥት መጽሐፍ ታሪኩን የሚያቀርበው ከቤተ መንግሥት አኳያ ነው። ከቤተ መንግሥት አኳያ ነው። መጽሐፈ ዜና መዋዕል ግን ታሪኩን የሚያቀርበው ከቤተ ክህነት ወይም ከክህነት አኳያ ነው። ይህ ነው ልዩነቱ። በነገሥት መጽሐፍ ታሪኩ የተማከለው በቤተ መንግሥት ነው። በዜና መዋዕል ደግሞ ታሪኩ የተማከለው በመቅደሱ ዙሪያ ነው። አሁንም ይህንን አርፍተ ነገር እንደገና ልድገምላችሁ። በመጽሐፈ ነገሥት ታሪኩ የተማከለው በቤተ መንግሥት ነው። በአንደኛና በሁለተኛ ዜና መዋዕል ደግሞ ታሪኩ የተማከለው በመቅደሱ ዙሪያ ነው። መጽሐፈ ነገሥት ታሪኩ ከፖለቲካ አኳያ ያቀርባል። አስተዋላችሁ? መጽሐፈ ነገሥት ታሪኩን ከፖለቲካ አኳያ ያቀርባል። ዜና መዋዕል ግን አንደኛም ሆነ ሁለተኛ ማለቴ ነው የሕዝቡን ሃይማኖታዊ ታሪክ ያቀርባል። አንደኛና ሁለተኛ ዜና መዋዕል ግን የሕዝቡን ሃይማኖታዊ ታሪክ ያቀርባል። ዜና መዋዕል መጽሐፈ ነገሥትን ያብራራዋል ወይም ፍቺ ይሰጣዋል። መጽሐፈ ነገሥት እየደጋገመ ይህ በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን ይላል። ስለዚህም መጽሐፈ ዜና መዋዕል የነገስት መጽሐፍን የሚተረጉም ነው ማለታችን ያለ ምክንያት አይደለም። በተጨማሪም ወገኖቼ መጽሐፈ ነገስት ታሪኩን ከሰውይታ አንጻር ሲያቀርብ መጽሐፈ ዜና ግን ታሪኩን ከእግዚአብሔር እይታ አንጻር ያቀርባል። ጻፊውስ ማነው ትሉኝ ይሆናል። የዚህ መጽሐፍ ጻፊ እዝራ ሳይሆን እንደማይቀር ይገመታል። አስተዋላችሁ? የመጽሐፉ ጻፊ እዝራ ሳይሆን እንደማይቀር ይገመታል። የመጽሐፉ አቀራረብና የቋንቋ አጠቃቀም በብዙ መልኩ ከእዝራና ከነህምያ መጽሐፍ ጋር ይመሳሰላል። እንደሚታሰበው መጽሐፈ ዜና መዋዕል የተጻፈው በባቢሎን ምርኮ ዘመን ነው። አስተዋላችሁ? መጽሐፈ ዜና መዋዕል የተጻፈው በባቢሎን ምርኮ ዘመን ነው። ሁለቱ የዜና መዋዕል መጽሐፍት እንደ አንድ መጽሐፍ ከመቅረባቸውም በላይ የመጀመሪያው መጽሐፍ ጥራዝ መጽሐፈ ዕዝራንና መጽሐፈ ነህምያን ያካተተ ነበር። ልድገምላችሁ፣ የመጀመሪያው መጽሐፍ ጥራዝ መጽሐፈ ዕዝራንና መጽሐፈ ነህምያን ያካተተ ነበር። ይህም የመጽሐፉ ጻፊ ዕዝራ ነው የሚለውን የአይሁዳውያን እምነት ይበልጥ ምክንያታዊ ያደርጋል። እንግዲህ በጌታ የተወደዳችሁ አድማጮቻችን እስካሁን የተመለከትነው የአንደኛና የሁለተኛ ዜና መዋዕል መጽሐፍትን መግቢያ ሲሆን ከዚህ በመቀጠል ደግሞ ጌታ በረዳን መጠን ከምዕራፍ አንድ ተነስተን ትምህርቱን አንድ በአንድ አብረን እንመለከታለንና እስቲ መጽሐፍቶቻችን ገለጥ ገለጥ አድርጋችሁ አንደኛ ዜና ምዕራፍ 1 ከቁጥር 1 እስከ 4 ያለውን ስፍራ ተመልከቱ። አንደኛ ዜና ምዕራፍ 1 ከቁጥር 1 እስከ 4 ያለውን ስፍራ ተመልከቱ። አድማጮቼ አሁን ያካተት ነው ከምዕራፍ 1 እስከ ምዕራፍ 9 ያለውን ይሆናል። ከምዕራፍ 1 እስከ ምዕራፍ 9 ያለውን አንድ ላይ ያካተን እንመለከታለን ማለት ነው። አብያሳቡም የትውልዶችና የዘራረግ ቆጠራ ይሆናል። ከምዕራፍ 1 እስከ ምዕራፍ 9 ያለው አብያሳቡ ማለቴ ነው የትውልዶችና የዘራረግ ቆጠራን የሚያመለክት ነው። የመጽሐፉ መጀመሪያ 9 ምዕራፎች ለዘር ወይም ትውልድ ቆጠራ ልዩ ትኩረት ሰጥተዋል። መጽሐፉ እንዲህ በማለት ይጀምራል። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜ፣ ኖህ፣ ሴም፣ ካም፣ ያፌት ይላል። እነዚህን ስሞች በመጀመሪያዎቹ 8 የዘፍጥረት መጽሐፍ ምዕራፎች አይተናቸው ነበር። የዚህን መጽሐፍ ትውልድ አረግ ስናነብ ጌታ ኢየሱስ የተገኘበትን የዘራረግ እስከ መጨረሻው ድረስ እየተከተለ እንደመጣ እንመለከታለን። ደስ ያሰኛልና በደንብ ተከታተሉት። እንደ ዘፍጥረት መጽሐፍ ሁሉ በዚህ መጽሐፍ የመጀመሪያ ስፍራ የተሰጣቸው የተናቁትና ብዙም ግምት የማይሰጣቸው ነገዶች ናቸው። ለምሳሌ ያህል ቀጥሎ ያለውን አቀማመጥ እንመልከት። በመጀመሪያ የያፌት፣ ቀጥሎ የካም። ቶሎ ቶሎ ጻፍ ጻፍ አድርጉ። በመጀመሪያ የያፌት፣ ቀጥሎ የካም፣ ከዚያም ቀጥሎ ደግሞ የሴም ልጆች ተዘርዝረዋል። የሴም ልጆች ስም ዝርዝር እስከ አብርሃም ድረስ ይዘልቃል። ከዚያ በኋላ ደግሞ የአብርሃም ትውልድ ይቀጥላል። አብርሃም ከጡራ ከምትባል የቤት ሰራተኛው የወለዳቸውን ልጆች ይጠቅስና እስከ ይስሐቅ ድረስ ይዘልቃል። ከዚያ በኋላ ከኤሳው ይጀምርና የይስሐቅን ትውልድ ይቆጥራል። እንዲህ ያለ በይስሐቅ ሌላኛው ልጅ በያዕቆብ ዘር ሐረግ እስከ ጌታ ኢየሱስ ክርስቶስ ድረስ ይዘልቃል። ምዕራፍ 2 ከያዕቆብ ዘር ሐረግ በመጀመር አንደኛ ዜና ምዕራፍ 2 ማለቴ ነው። ምዕራፍ 2 ከያዕቆብ ዘር ሐረግ በመጀመር እስከ ምዕራፍ 9 ይዘልቃል። ቁጥር 15 ላይ የኢሳይን ዘር ሐረግ እናገኛለን። ተመልከቱ፣ ቁጥር 15 ላይ የኢሳይን ዘር ሐረግ እናገኛለን። ከኢሳይ ልጆች አንዱ ዳዊት ነበር። የዳዊትን ዘር ሐረግ እየተከተልን ስንመጣ ደግሞ እስከ ጌታ ኢየሱስ ትውልድ እንደርሳለን። ምክንያቱም ጌታ የመጣው ከዳዊት ዘር እንደሆነ ይታወቃልና ነው። የዳዊት ቤተሰቦች ተዘርዝሮ የምናገኛቸው በምዕራፍ 3 ውስጥ ነው። ዳዊት በመጽሐፈ ሳሙኤልም ሆነ በነገሥት መጽሐፍ ያልተነሱ ሌሎች ልጆች እንደነበሩት የምንመለከተው ከዚሁ ምዕራፍ ነው። እስቲ አንደኛ ዜና ምዕራፍ 3 ቁጥር 5ን ተመልከቱ። አለፍ ብላችሁ አንደኛ ዜና ምዕራፍ 3 ቁጥር 5ን ተመልከቱ። እነዚህ ደግሞ በኢየሩሳሌም ተወለዱለት፣ ከአሚኤል ልጅ ከቤርሳቤ ሳሙስ፣ ሶባብ፣ ናታን፣ ሰለሞን አራት ይላል። ሳሙስና ሶባብ ስለሚባሉ የዳዊት ልጆች ሰምታችሁ ታውቃላችሁን? ሰለሞን የዳዊት ልጅ እንደሆነ ይታወቃል። ግን ናታን ማን ነው? በሉቃስ ወንጌል የሰፈረውን የጌታ ኢየሱስ ክርስቶስን ዘር አረግ ብትመለከቱ ጌታ የመጣው በናታን በኩል እንጂ በሰለሞን በኩል እንዳልነበረ ትረዳላችሁ። የማርያም ትውልድ አረግ የመጣው በናታን በኩል ነው። አስተዋላችሁ? የማርያም ትውልድ አረግ የመጣው በናታን በኩል ነው። የዮሴፍ ትውልድ የመጣው ግን በሰለሞን በኩል ነው። እንደገና ልድገምላችሁ። የድንግል ማርያም ትውልድ አረግ የመጣው በናታን በኩል ነው። የዮሴፍ ትውልድ የመጣው ደግሞ በሰለሞን በኩል ነው። ከማቴዎስ ወንጌል እንደምንመለከተው የጌታ ኢየሱስ ትውልድ በናታን በኩል እስከ ዳዊት እንደሚዘልቅ እንመለከታለን። ሉቃስ ግን የጌታን ትውልድ በናታን በኩል እስከ ዳዊት ድረስ ይዘረዝራል። ይህ ዝርዝር በጣም አስፈላጊ ነው አድማጮቼ፣ ምክንያቱም በሰለሞን ዘር አረግ በኩል ስንመጣ ኢኮንያን የሚባል ሰው እናገኛለን። አስተዋላችሁ? በሰለሞን ዘር አረግ በኩል ስንመጣ ኢኮንያን የሚባል ሰው እናገኛለን። ስለ ኢኮንያን ከዚህ ሰው ዘር የሚከናወን በዳዊትም ዙፋን ላይ የሚቀመጥ በይሁዳም የሚነግስ እንግዲህ አይገኝምና የሚልን እናነባለን። ኤርምያስ ምዕራፍ 22 ቁጥር 30ን በኋላ ተመልከቱ። ለጥናታችሁ ያመቻልና ጥቅሱን ጻፉት። ኤርምያስ ምዕራፍ 22 ቁጥር 30። እንግዲህ ከዚህ እንደምንመለከተው የዚህ ሰው ዘር ሐረግ ባጭሩ ስለተቀጨ የዘር መስመሩ እስከ ጌታ ኢየሱስ ክርስቶስ ድረስ መዝለቅ አልቻለም። ይህም ዮሴፍ የጌታ ኢየሱስ አባት ሊሆን እንደማይችልና ያለ አባት ከድንግል እንደተወለደ ተጨማሪ ማስረጃ ሊሆነን ይችላል። እንዴት ደስ ይላል! ይህንን ጻፍ ጻፍ አድርጉ፣ ቀስ ብዬ ላንብብላችሁ። የዚህ ሰው ዘር ሐረግ የማ የኢኮንያን የዘር ሐረግ ባጭሩ ስለተቀጨ ወይም ደግሞ እርሱ ስለሞተ የዘር መስመሩ እስከ ጌታ ኢየሱስ ክርስቶስ ድረስ መዝለቅ አልቻለም። ይህም ዮሴፍ የጌታ ኢየሱስ ክርስቶስ አባት ሊሆን እንደማይችልና ያለ አባት ጌታ ኢየሱስ ክርስቶስ ማለቴ ነው። ጌታ ኢየሱስ ክርስቶስ ያለ አባት ከድንግል ማርያም እንደተወለደ ተጨማሪ ማስረጃ ሊሆነን ይችላል። ይህ ጥሩ ሐሳብ ነው። ምዕራፍ 4 ደግሞ አድማጮቼ ከይሁዳ ዘር አንስቶ የካሌብን የሰለሞንንና የስምዖንን ትውልዶች ይዘረዝራል። ምዕራፍ 4 ከይሁዳ ዘር አንስቶ የካሌብን የሰለሞንንና የስምዖንን ትውልዶች ነው የሚዘረዝረው። ምዕራፍ 5 ደግሞ ከሮቤል ነገድ በመጀመር እስከ ባቢሎን ምርኮ ድረስ ይዘልቃል። ምዕራፍ 5 ከሮቤል ነገድ በመጀመር እስከ ባቢሎን ምርኮ ድረስ ይዘልቃል። አንደኛ ዜና ምዕራፍ 5 ከቁጥር 1 እስከ 2 ያለውን በኋላ ተመልከቱ። ከዚህ ጥቅስ ከሮቤል የተነጠቀው ብኩርና ለይሁዳ ሳይሆን ለዮሴፍ መሰጠቱን እንመለከታለን። በቁጥር 1 እና 2 ውስጥ ማለት ነው። ይሁዳ ግን እያደገና እየበረታ በመምጣቱ አለቃ ወይም መሪ የሚወጣው ከርሱ ሆኗል። በምርኮስ ከተወሰዱበት ጊዜ ድረስ ያለው የጋድና የምናሴ ነገድ እኩሌታ ተዘርዝሯል። ምዕራፍ 6 ደግሞ የሌዊን ነገድ ያነሳዋል። እንደምታስታውሱት ካህናት የሚወጡት ከዚህ ነገድ ነው። እግረ መንገዱንም የጌድሶን የቃትና የሜራሪን ልጆች ያነሳል። ምዕራፍ 7 ደግሞ የኢሳኮር የቢንያም የንፍታሌም የምናሴን የኤፍሬምንና የአሴርን ትውልድ ይዘረዝላል። እነዚህም ሁሉ በምርኮኝነት ወደ አሶር ተወስደዋል። ምዕራፍ 8 የቢንያምን ነገድ ያነሳል። ልዩ ትኩረት የሚሰጠው ግን ለሳኦልና ለዮናታን ነው። ምዕራፍ 9 ደግሞ የትውልድ ቆጠራው ዝርዝር ተጠብቆ ስለመኖሩ በጣም ደስ በሚል አረፍተ ነገር ነው የሚጀምረው። አንደኛ ዜና ምዕራፍ 9 ቁጥር 1ን ተመልከቱ። እስራኤልም ሁሉ በየትውልዳቸው ተቆጠሩ። እነሆም በእስራኤል ነገሥታት መጽሐፍ ተጽፏል። ይሁዳም ስለ ኃጢአታቸው ወደ ባቢሎን ተማረኩ ይላል። ከሁኔታው መገመት እንደሚቻለው የእስራኤል ነገዶች ሁሉ ስም ዝርዝር በመቅደሱ ውስጥ ተጠብቆ ነበር። ሕዝቡ በምርኮ እስከ ሄደበት ጊዜ ድረስ በዚህ ሁኔታ ሲመዘገብ ነበር። ይሁን እንጂ ይህ የዘራረግ ዝርዝር አልጠፋም ነበር። እንደገና በመቅደሱ ውስጥ መቀመጥ ጀምሮ ነበር። ከምርኮ የተመለሱ ቅሬታዎች መቅደሱን እንደገና ማደስ በጀመሩበት ወቅት ይህ የትውልዶች ዝርዝር እዚያው ነበር። ጌታ ኢየሱስ በተወለደበት ጊዜ ይህ የዘራረግ ዝርዝር እንደተጠበቀ ነበር። ምናልባትም ማንነቱን ለማጣራት የፈለጉ የጌታ ኢየሱስ ተቃዋሚዎች ትውልዱን ከዚህ ዝርዝር ሳጣሩ እንዳልቀሩ መገመት ይቻላል። ሆኖም እስካሁን ድረስ ግን የጌታ ኢየሱስ ክርስቶስን የዘራረግ የምንጠራጠርበት አንድ እንኳ በቂ ምክንያት ማቅረብ አልተቻለም። በ70 ዓመተ ምህረት በቲቶ አማካይነት መቅደሱ በተደመሰሰበት ወቅት ይህ የዘራረግ ዝርዝር ሳይጠፋ እንዳልቀረ ይገመታል። ይሁን እንጂ ወገኖቼ እዚህ ላይ ልብ ልንለው የሚገባን ነገር ቢኖር እስከ ባቢሎን ምርኮ ዘመንና ከዚያም ከምርኮ እስከ ተመለሱበት ጊዜ ድረስ ይህ የዘራረግ ዝርዝር ተጠብቆ መቆየቱን ነው። ይህ ዝርዝር ኢየሱስ ክርስቶስ ወደዚህ ዓለም እስከ መጣበት ጊዜ ድረስ ዘልቆ ነበር። በኋላ ግን ይህ ዝርዝር የት እንደገባ አይታወቅም። ኢየሱስ ፍጹም አምላክ ፍጹም ሰው ነው። አስተዋላችሁ? ኢየሱስ ፍጹም አምላክ ፍጹም ሰው መሆኑን ማወቃችን ብቻ በቂ ነው። ኢየሱስ ከአዳም የተገኘ ነው። እርሱ የመጨረሻው አዳም ነው። በአሁኑ ጊዜ ሁለት ትውልድ ወይም ሁለት ቤተሰብ ብቻ ነው በዚህ ዓለም ያሉት። እነርሱም የአዳም ቤተሰብና የእግዚአብሔር ቤተሰብ ናቸው። ልብ በሉ። በአሁኑ ጊዜ ሁለት ትውልድ ወይም ሁለት ቤተሰብ ብቻ ነው በዚህ ዓለም ያለው። እሱም የአዳም ቤተሰብና የእግዚአብሔር ቤተሰብ ነው። እኔና እናንተ የተገኘነው በኃጢአቱ ከጠፋው የአዳም ቤተሰብ ነው። በኃጢአታችን ከእግዚአብሔር ተለይተናል። ይህ እውነት መሆኑን ለመረዳት ዓለማችን ያለችበትን ሁኔታ ብቻ ማየቱ በቂ ነው። ሁሉም በአዳም ይሞታሉ እንደተባለ ከአዳም የሚተርፈን ነገር ቢኖር እሞት ብቻ ነው። በመጨረሻው አዳም ማለትም በክርስቶስ የምናገኘው ግን ተስፋን ነው። አስተውሉ። በመጨረሻው አዳም ማለትም በክርስቶስ የምናገኘው ግን ተስፋን ነው። ክርስቶስ የእግዚአብሔር ቤተሰብ ሁሉ ራስ ነው። ክርስቶስ የሰው ልጆችን ወደ አዲስ ቤተሰብ አባልነት ይለውጣቸዋል። ሁለተኛው ሰው ወይም ሁለተኛው አዳም የተባለውም በዚህ ምክንያት ነው። መንፈስ ቅዱስ ክርስቶስን እውን አድርጎልኛል፣ ስለዚህም ክርስቶስ የሕይወቴ ጌታና አዳኝ ነው የምትሉ ከሆነ ከእግዚአብሔር ቤተሰብ ተወልዳችኋል ማለት ነው። ከዚህ ቤተሰብ የምታገኙት ሕይወትን ነው ወገኖቼ። ጌታ ኢየሱስ ክርስቶስ እኔ ሕይወት ነኝ ብሏል። በተጨማሪም ሕይወት እንዲሆንላቸው እንዲበዛላቸው መጣ ብሏል። እርሱ የሚሰጠን ሕይወት በመኖርና በመንቀሳቀስ ብቻ የሚለካ አይደለም። እውነተኛና የተሟላ ሕይወት ያለው በክርስቶስ ነው። በመጨረሻም በሰማይ ከእርሱ ጋር እንሆናለን። እግዚአብሔር ለዘላለም የተመሰገነ ይሁን። አድማጮቼ የተቀረው የዚህ የዜና መዋዕል ምዕራፍ 9 ክፍል በሌዊ ነገድ ላይ የሚያተኩር ነው። አንደኛ ዜና ምዕራፍ 9 ቁጥር 2ን ተመልከቱ። በአውራጃዎቻቸውና በከተሞቻቸው መጀመሪያ የተቀመጡ እስራኤልና ካህናት ሌዋውያንም ናታኒምም ነበሩ ይላል። የሌዊ ነገዶች ለክህነት አገልግሎት የተለዩ ናቸው። እንዲህም ስለተባለ ሁሉም የሌዊ ነገዶች ካህናት ናቸው ማለት አይደለም። የአሮን ቤተሰቦችን በክህነት ያገለገሉ እንደነበር ይታወቃል። ሌሎቹ ግን በተለያየ ሁኔታ ለመቅደሱን ክብካቤ የሚያደርጉ ናቸው። ናታኒም ልብ በሉ፣ ናታኒም በመቅደሱ ውስጥ በጉልበት ሥራ የሚያገለግሉ ናቸው። እነዚህ ሰዎች ባሪያዎች ሳይሆኑ እንዳልቀረ ነው የሚገመተው። እንደሚታወቀው እስራኤላውያን ባሪያ የሚያደርጉት የሌላውን እንጂ የራሳቸውን አገር ሰው አልነበረም። ገባዖናውያን እስራኤልን በባርነት እንዳገለገሉ ግልጽ ነው። ከዚህ ከአንደኛ ዜና ምዕራፍ 9 ሌላው ትኩረታችንን የሚስብ ጥቅስ ደግሞ ቁጥር 33 ነው። ቁጥር 33ን ተመልከቱ። ከሌዋውያንም ወገን ያባቶቻቸው ቤቶች አለቆች የነበሩ መዘምራን እነዚህ ናቸው። ሥራቸውም ሌሊትና ቀን ነበርና ያለ ሌላ ሥራ በየጓዳቸው ይቀመጡ ነበር ይላል። ዝማሬ ራሱን የቻለ አገልግሎት ነበር። አገልግሎቱ የሚመራውም ባንዳንድ ችሎታው ባላቸው ሌዋውያን ነበር። በጥንቱ እስራኤል ሙዚቃ በጣም ከፍተኛ ደረጃ ላይ ደርሶ እንደነበር ይታወሳል። ዳዊት ምን ያህል የተደነቀ ሙዚቀኛ እንደነበር ብዙዎቻችሁ ታውቃላችሁ። በመዝሙር መጽሐፍ ውስጥ ያሉት አብዛኛዎቹ መዝሙሮች በእርሱ የተደረሱ ናቸው። አድማጮቼ፣ የዘርና የትውልድ ቆጠራው በዚህ ምዕራፍ 9 ይደመደማል። ከአዳም አንስቶ እስከ ኢየሱስ ክርስቶስ ድረስ የሚዘልቅ ረጅም የዘር ሐረግ እንደሆነ መመልከት ይቻላል። በዓለማችን ከሚገኙ የዘር ሐረግ ዝርዝሮች ዋናው እንደሆነም ይታሰባል። የሰው ዘሮች በሙሉ ከአንድ ቤተሰብ የተገኙ መሆናቸውን ያሳያል። በአሁኑ ጊዜ ማንም የዘር ሐረጉን እስከ አዳም ድረስ ወደ ኋላ መቁጠር አይችልም። ምክንያቱም በመቅደሱ ውስጥ የነበረው የዘር ሐረግ ዝርዝር ቤተ መቅደሱ በወደመበት ጊዜ አብሮ ወድሟልና ነው። እንግዲህ በጌታ የተወደዳችሁ አድማጮቻችን፣ የዛሬው ምሽት ጥናታችን በዚህ ላይ ያበቃል። እግዚአብሔር ዛሬ ደግሞ ለኔና ለእናንተ ሕይወት የሚተርፍን ታላቅ በረከትን እንደሰጠን እምነታችን ነው። ይህ የመጽሐፍ ቅዱስ ትምህርት በራዲዮ በድጋሚ እየተሰጠ ስለሆነ የማጠናው ከበፊቱ የበለጠ ተጠቃሚ ሆኛለሁ። በልጅነቴ ዘመን የተማርኳቸውን እንደገና በመፍጨት አሁንም ለነፍሴ ለስጋዬና ለመንፈሴ ረፍትን ያገኘሁበት ነው ካለን በኋላ እግዚአብሔር መንፈስ ቅዱስ ከዝማሬው አንስቶ ቃሉ እስኪያበቃ ድረስ በተለያየ መልኩ ያደሰን ያስተካከለን ለጌታ የምንመች ሰዎች ያደረገን ስለሆነ ክብር ለአምላካችን ይሁን። ልክ እንዳቅሜ እግዚአብሔር እየተናገረኝ ለአገልግሎቴም በድፍረት እንድንቀሳቀስ እየረዳኝ ስለሆነ እናንተንም በዚያ ስፍራ ስላስቀመጠ ጌታ አገልግሎታችሁን ይባርክ ብሎ መልእክቱን ካደረሰ በኋላ ከዚህ የተነሳ በአካባቢያችን ብዙ የአገልግሎት በሮች ስለተከፈቱልን ይህንንም አስመልክቶ አገልጋዮች ሬዲዮናቸውን ከፍተው ነፍሳትን በገጠር እንዲሰሙ በመምከር ላይ ስለሆኑ በዚህም በኮምቦልቻም ብዙ ወገኖች ያደመጡና ጌታን ያመሰገኑ ይገኛሉ። ለዚህ ሁሉ እግዚአብሔር ይመስገን። እግዚአብሔር የዘራውን ፍሬ ያስለቅመናል ያልን የዘወትር አድማጫችን ወንድማችን አቶ ታወቀ ጉልላት ከኮምቦልቻ ወሎ ነው። በጌታ የተወደደ ወንድማችን አቶ ታወቀ ጉልላት፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ይብዛልህ ይጨመርልህ ያልን እኛም ሰላምታችንን እነሆ ከዚህ ከምሥራች ድምፅ ስቱዲዮ በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። እግዚአብሔር ታላቅ ነው። የሥራው ባለቤት ከኔና ካንተ ይልቅ ስለሚተጋ፣ የሥራው ባለቤት ለሥራው ደግሞ ከኔና ካንተ በላይ ስለሚቀና ምን ጊዜም ሁሉን ነገር አሳልፈን ለርሱ መስጠት መልካም ነው። እግዚአብሔር አምላካችን እንደወደደ ሁሉን ደግሞ በፈቃዱ ያደርጋልና ማን ይከለክለዋል? የኔንና ያንተን የሌሎችንም የእልህኝነትን ልብ በሩን ከፍቶ ዘሩን ዘርቶበት ዛሬም 30ና 60 100 ፍሬ እንዲያፈራ ያደረገ ያለው ጌታ መንፈስ ቅዱስ ነው። ስለዚህም እግዚአብሔርን አብረን አንድ ላይ በማመስገን በጸሎትም አብረን አንድ ላይ ይሁን ይህንን አገልግሎት ከዳር ለመድረስ ታጥቀን የተነሳን መሆናችንን አንተም ተረርተ በዚህ በደብዳቤ ውስጥ ስለገለጽክልን እጅግ አድርገን እናመሰግንሃለን። እግዚአብሔር ደግሞ በእናንተ ዘንድ የከፈተውን በር እስከ መጨረሻው ድረስ ያሰፋዋልና ይህ የዘወትር ጸሎታችን ነው። እግዚአብሔር አሁንም ከጸባዖቱ ኃይሉን በረከቱን መጽናናቱንና ጉልበትን ታላቅን የወደፊት ራእይ ደግሞ መገለጥን እንዲሰጣችሁ ልመናችን ጸሎታችንም ነው። እግዚአብሔር በዚህ ሁሉ ደግሞ እንደሚመራችሁ እምነታችን ነው። የነገው ምስክርነታችሁን እንጠባበቃለንና ጻፉልን። ሰላም ሁኑ እያልን ስንሰናበታችሁ በቴክኒኩ በኩል ዛሬም እንደወትሮ ሁሉ ያገለገለን ወንድማችን አለማየሁ ዳዊት መሆኑን እያስታወቅን በትምህርቱ በኩል ደግሞ እኔ አበበ ከበደ ወርቄ ነኝ። ደህና አደሩ።